ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 25 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ የመጋቢት ሚያዝያ ወር እትም ህዝባዊ ትግልና የሽግግር ጥያቄን አቅርበን በመጨረሻም ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ ክፍል 3 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የአላሙዲው የሜድሮክ ኩባንያ በጉጂ ዞን በለገደምቢ የወርቅ ማዕድንና ሌሎች ማዕድናትን እንዲያወጣ ፈቃዱ መታደሱን በመቃወም እየተደረገ ያለው ተቃውሞ አሁንም የቀጠለ መሆኑ ታውቋል። በጉጂ ዞን የሚደረገው ተቃውሞ አሁንም ያልበረደ ሲሆን በቦረና ዞን በሂዱሉላና በሚዩ አካባቢዎች የተቃውሞ ሰልፎች ተደርገዋል። የለገደምቢ የወርቅና የብር ማዕድን ላላሙዲን የሜድሮክ ኩባንያ ለ10 ዓመት ኮንትራክት በመጀመሪያ የተሰጠው በ1990 ዓመተ ምህረት ሲሆን የወያኔ አገዛዝ 172 ሚሊዮን ዶላር መቀበሉ ይታወቃል። ከወርቁ ዘረፋ ባሻገር የሜድሮክ የወርቅ ማምረቻ በአካባቢው ህዝብ ላይ ከፍተኛ የጤና ጠንቅ ማምጣቱ ከዚህ በፊት በተደጋጋሚ ተዘግቧል። የወርቅ ማምረቻው በሚያሰራጨው መርዛማ ኬሚካል ምክንያት በአካባቢው አካለ ስንኩል ሆነው የሚወለዱ ልጆች መብዛታቸውና ነፍሰ ጥሮችም እያስወረዳቸው መሆኑን የአካባቢው ነዋሪዎች ይናገራሉ። የወያኔው ጠቅላይ ሚኒስትር ረቡዕ ሚያዝያ 24 ቀን በካርቱም ከሱዳን መሪ ካልበሽር ጋር በተለያዩ ጉዳዮች ካደረጉት ስምምነት ሌላ የአባይ ግድብን አስመልክቶ የሶስትዮሹ ስብሰባ እንዲቀጥል የተስማሙ መሆናቸው ተነግሯል። በዚህ መሰረት የሶስቱ ሀገሮች የውሃ ሚኒስተሮች የሚቀጥለው አርብ አዲስ አበባ ላይ ተገናኝተው እንደሚወያዩና በሚቀጥለው ወር ግንቦት 6 ላይ ደግሞ ሰፋ ያለው አካል ተገናኝቶ ይወያያል ተብሏል። ከዚህ ቀደም በካርቱም ባደረጉት ስብሰባ ከፍ ያለ የሐሳብ ልዩነት የነበራቸው መሆኑ የሚታወቅ ሲሆን የሚቀጥለው ስብሰባ የተፈጠረው ልዩነት ያረግብ የሚችል መሆኑና የመፍትሄ ሐሳብ የሚያቀርብ ስለመሆኑ የሚታወቅ ነገር የለም። በሌላ በኩል ባለፈው ሳምንት በወያኔው አገዛዝ ኢታማዦር ሹም ተብዬው በሳሙራ ዮኑስ የሚመራውና በሱዳን ወታደራዊ መሪ የሚመሩ ወታደራዊ ቡድኖች አዲስ አበባ ላይ የአባይን ግድብን ለመጠበቅ የጋራ ወታደራዊ ኃይል ለማሰማራት መወሰናቸው ታውቋል። ሐሙስ ሚያዝያ 25 ቀን 25ኛው ዓመት የዓለም አቀፍ የፕሬስ ቀን በሚከበርበት ቀን ሲፒጄ የተባለው የጋዜጠኞች መብት ተከላካሪ ድርጅት ባወጣው መግለጫ ከ1984 ዓ.ም ጀምሮ በዓለም ላይ 1300 የሚሆኑ ጋዜጠኞች ሕይወታቸውን እንደጠፋ ገልጾ የፈረንጆቹ ዓመት በገባ ባለፈው 4 ወር ብቻ ከ26 በላይ የሆኑ ጋዜጠኞች ተገድለዋል ብለዋል። ተቋሙ በመግለጫው የፈረንጆቹ ዓመት 2017 ለጋዜጠኞች መልካም ዓመት አልነበረም ካለ በኋላ በዓለም ላይ በአጠቃላይ 262 ጋዜጠኞች መታሰሪያቸውን ከታሰሩትም መሃል 51 ከመቶ የሚሆኑት ከቱርክ፣ ከግብጽና ከቻይና መሆናቸውን፣ 87 ከመቶ ከፖለቲካ ጉዳይ በተያያዘ ምክንያት መታሰራቸውን፣ እንዲሁም 74 ከመቶ የሚሆኑት መንግስትን ተቃውሟቸዋል የሚል ክስ የተመሰረተባቸው መሆኑን ገልጿል። በኢትዮጵያ አንዳንድ ጋዜጠኞች መፈታታቸው መልካም እርምጃ ቢሆንም በርካታ ጋዜጠኞች አሁንም በእስር ቤት መማቀቃቸውን አሳሳቢ ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉትረስ የዓለም አቀፍ የፕሬስ ቀንን ምክንያት በማድረግ በሰጡት መግለጫ ነጻ ፕሬስ ለሰላም፣ ለፍትህና ለሰው ልጆች የሰብአዊ መብት አስፈላጊ ነው ብለዋል። በተለይም ግልጽነት ያለበትና ዲሞክራሲን የተላበሰ ማህበረሰብ ለመገንባት ሆነ ስልጣን ያዙት ክፍሎች ተጠያቂ መሆናቸውን ለማረጋገጥ ነጻ ፕሬስ ወሳኝ መሆኑን ገልጸው ለአንድ አገር ሁለንተናዊ እድገትም አስፈላጊ ነው ብለዋል። በነጻ ፕሬስ ላይ የሚደረገውን አፈና ለመከላከል ሁሉም የተቻለውን የማድረግ እንደሚጠበቅበት ካሳሰቡ በኋላ የዓለም አገሮች ነጻ ፕሬስን እንዲያጠናክሩ እንዲንከባከቡ እጠይቃለሁ ብለዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የሱዳን መንግስት በሳውዲ ጥምር ኃይል መሪነት በየመን የሚያደርገውን ወታደራዊ ተሳትፎ እንደገና የሚመረምር መሆኑን አስታውቋል። የሱዳን የመከላከያ ሚኒስትር ለዜና ምንጮች በሰጡት መግለጫ የሱዳን ወታደሮች የየመን ውስጥ የሚያደርጉት ተሳትፎ ጥቅምና ጉዳቱን በመመዘን መንግስቱ ምርመራ እያደረገ መሆኑን ገልጸዋል። የሱዳን ወታደሮች በየመን ውስጥ ከፍተኛ ጉዳት የደረሰባቸው በመሆኑ ወደ አገራቸው እንደሚመለሱና ወደ የመን ወታደር መላክ እንዲቆም የሚጠይቁ ጥሪዎች በያጣጫው እየተሰሙ ከመሆናቸውም በላይ የአገሪቱ ፓርላማ ተመሳሳይ ጥሪ ለማድረግ እየተዘጋጀ መሆኑን ይነገራል። በሶማሊያ ዋና ከተማ በመቋድሾ ረቡዕ ሚያዝያ 4 ቀን የታጠቁ ሰዎች በዓለም አቀፍ የቀይ መስቀል ድርጅት ካለበት ቅጥር ግቢ በመግባት አንድ ጀርመናዊ ነርስ ጠልፈው ማምለጣቸው ታውቋል። ማክሰኞ አንድ ለዓለም የጤና ድርጅት የምትሰራ የሶማሌ ዜጋ በሁለት ታጣቂዎች መገደሏ ተነግሯል። ጀርመናዊቷን የጠለፏት ሰዎች ያስተባበረው አንድ ቅሬታ የነበረው የድርጅቱ የቀድሞ ሰራተኛ ሳይሆን አይቀርም በማለት የሚጠረጥሩ መሆናቸውን የአካባቢው ባለሥልጣኖች ገልጸዋል። ባለፉት ሁለት ዓመታት ቢያንስ 30 የእርዳታ ሰጭ ድርጅት አባላቶች በሶማሊያ ውስጥ መገደላቸው ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ወዳጅ እና ጠላትን መለየት ወሳኝ ነው። ራስክን ወቅ ጠላትህን ወቅ። መቶ ጦርነት ብትገጥም መቶውንም ባቸነፊነት ትወጣለህ ተብሎ ነበር። ይህን መገንዘብ ያቃታቸው ጥቂቶች አይደሉም። ጠላትን ወዳጅ ብሎ መውሰድ የሚያስከትለውን ጉዳት መገመት ይቻላል። ወያኔን ወዳጅ ብለው የተሞኙ አገራችንን ጎርተዋል። አሁንም የሚያደርሱት ጉዳት በግልጽ እየታየ ነው። በኢትዮጵያ ደረጃ ማን ነው ጠላታችን? ማን ነው ወዳጃችን? አዲሱ ሹም ስራ መስራት ሳይሆን ዙረት ላይ በማተኮሩ ወደ ኳርቱም ዘልቆ ካምባገነኑ አልበሽር ጋር ሲተቃቀፍና ወዳጄ ሲባባልም ተደምጧል። የሱዳኑ አልበሽር መንግስት የኢትዮጵያ ጠላት እንጂ ወዳጅ አይደለም። ወዳጅነቱ ለወያኔ ነው፣ ጠላትነቱ ለኢትዮጵያ ነው። አልበሽር ከወያኔ ጋር ተባብሮ ኢትዮጵያን ሊጎዳ ሲሰራ ዓመታት አልፈውታል። ወያኔ ወደ አዲስ አበባ ሲገሰግስ የአልበሽር ጦር በኢሃፓም በኢትዮጵያም ላይ ዘምቷል። ታንኮችን ወደ አዲስ አበባ የነዱት የሱዳን ወታደሮች ነበሩ። አልበሽር ለኤርትራም ግንጠላ ሙሉ ድጋፍን የሰጠ ነው። በርካታ የኢሃፓና የኢድህ ስደተኛ አባላትን አፍሶ ለወያኔ በማስረከብ ድራሻቸውን አስጠፍቷል። ከሁሉም በላይ ግን የሀገራችንን የቋራን ለም መሬት ከወያኔ ተስማምቶ ወሮ ይዞ በርካታ አርሶ አደሮችንም ገድሏል። አልበሽር ከወያኔ ጋር እጅና ጓንት ሆኖ በመስራት የኢትዮጵያ ጠላት መሆኑን አስመስክሯል። ስለዚህ ሱዳንን ወዳጅ ብሎ የሚያቅፍ ከሃዲ ወያኔ እንጂ ማንም አገር ወዳድ ሊሆን አይችልም። ታዲያ አዲሱ ሹም ምንም የረባ ስራ ሳይሰራ ለህዝብ ጥያቄ ምላሽ ለመስጠት ምንም ሳይሞክር ከሱዳን ጋር የጋራ የጦር ንቅናቄ እናደርጋለን፣ እንዋደዳለን ወዘተ ጫጫታን ምን አመጣው? ሹም ተብየው የሚወክለው ወያኔን እንጂ ኢትዮጵያን አለመሆኑን በግልጽ አስመስክሯል። አገር ወዳድ የህዝብ ወገን ቢሆንማ ከሱዳን የሚኖረው ግንኙነት ከመሬታችን ውጡ፣ ያሰራችሁትን ስደተኛ ዜጋ ልቀቁ የሚል በሆነ ነበር። የሱዳን አገዛዝ የኢትዮጵያ ጠላት እንጂ ወዳጅ አይደለም። በተመሳሳይ ደረጃ ስለ ጅቡቲውም ገሌ መናገር መደምደም ይቻላል። አዲሱ ሹም ለመለስ ዜናዊ ውዳሴ ከንቱን አድምጡ ብሎ ጆሮአችንን አቁስሏል። መለስ ዜናዊ ዋናው የኢትዮጵያ ጠላት እንጂ ህዝብ የሚያወድሰው መሪ አልነበረም፣ ሆኖም አያውቅ። የህዝብና የአዲሱ ሹም ሰልፍ የተቃረነ ነው። ለኢትዮጵያ ስቃይ፣ ድክመት፣ ለደረሰባት የግንጠል አደጋ፣ ለብዙ ሺዎች አማራዎች፣ ኦሮሞዎች፣ ኮንሶዎች፣ አኝዋኮች፣ ሶማሌዎች ወዘተ እልቂት፣ ለህዝብ ክፍፍልና መበደል ሁሉ ተጠያቂ መለስ ዜናዊ በግልም በድርጅቱም ደረጃ መሆኑን ዜጋ ሁሉ ያውቃል። መለስን ማድነቅ፣ ከኢትዮጵያ ህዝብ መጻረር፣ የኢትዮጵያን ህዝብ ጠላት ማቀፍና ማወደስ ነው። የሚያሳዝነውና አሰቃቂ ሆኖም የተገኘው አዲሱ ሹም በተሰጠው እዝ መሰረት መላ ኢትዮጵያን በጣሳ ቆርቆሮ ደረጃ መድቦ መለስ ያለውን ትምክህትና ጥበት በመድገም የትግራይን ህዝብ ወርቅ ማለቱ ብቻ ሳይሆን አልፎም ለኢትዮጵያ ሲሉ የተዋደቁት የወያኔ አባላት ናቸው ብሎ ታሪክን ሲበርዝ ሲከልስ መደመጡ ነው። መለስ ዜናዊን ማወደስ ቀርቶ ወዳጅ ሊለው የሚቃጣ የኢትዮጵያ ወዳጅ ሊሆን አይችልም፣ አይደለምም። ያደማትን የጎዳትን ያዳንቃልና። መለስ ዜናዊ አገር ገንጥሉ ብሎ የተማጠነ ለገንጣይ የሰገደ ስንቱን አገር ወዳድ አስሮ ያሰቃየ ጸረ አማራ ጸረ ኢትዮጵያ አገር የሸጠ የህዝብ የሀገር ጠላት ሆኖ ሳለ ይህን ጭራቅ የሚያደንቅ ወያኔ እንጂ ኢትዮጵያዊ አይደለም። አዲሱ ሹም ወያኔ በመሆኑ በዚህ መስክ ወዳጅና ጠላትን መለየት ተስኖታል። ይህም በራሱ የሰውየው ሰልፉ ከማን ጋር እንደሆነ የሚጠቁመን ነው ማለት ይቻላል። ህዝብ ወዳጅና ጠላትን ካለየ አገሩን ከጥፋት ለማዳን የሚችልበት ሁኔታም የለም። ወያኔ የኢትዮጵያና የህዝቧ ጠላት መሆኑን የሚስቱ ዛሬም አሉ። ይባስ ብለው ከወያኔ ተቃቅፈው ከቅርጫው ተካፍለው ህዝብም ላይ ሊፈነጩ የሚመኙ ጥቂቶች አይደሉም። የጊዜ እንስጥና ትግል በሰላም አባወራዎች ተጨባጭ ሚና ይህ ነው። ሰላም ሲሉ ድርድር ሲሉ የሰለጠኑና ብልህ የሆኑ ቢመስላቸውም በተጨባጭ ግን በፖለቲካው መስክ በለሆሳ ስናቀርበው መሐይምና ተላላ፣ በሐቁ እንፈርጀው ካልንም አድርባይና ባንዳ የሚያስተኛቸው ነው። ወያኔ ስንቱን ጀግና በላ አጠፋ። ወያኔ ስንቱን ዜጋ ፈጀ ጨረሰ። ወያኔ አገራችንን ነገጠባ ለማጣት አልጎዳም አላዋረደም። ወያኔ አገራችንን ንብረት ወደ ትግራይና ወደ ባዕድ አገር ባንኮች አላቋቋዘም። ስንቱ ተዘርዝሮ ያበቃል። አይነህ ሊናን ጨፍኖ ይህን ሁሉ ግፍን ወንጀል ረስቶ ወያኔን ለማቀፍ ለመደገፍ መነሳትና መጣር ግን ባያሌው የሚያስወግዝ ነው። ምናልባትም ያልተነካ ግልግል ያውቃል ሆኖባቸው ምንም ጉዳት ስላልደረሰባቸው በወያኔ ጥቃት ስላልደረሰባቸውም ይሆናል። ገፈት ቀማሽ ህዝብ ግን የነሱን የቅንጦት አቋምና ትዕግስት ሊኖረው አይችልም። ቆሽቱ ነዷል። እንባ አይኑን ሊያጠፋው ደርሷል። ቤቱ በሐዘንና ሮሮ ተከርችሞበታል። ወያኔን ለማጥፋት ልቡም ጨክኗል። አቋሙ የበቃን ነው። ፍላጎቱ ወያኔን ማውደም ነው። ሲካሄድ የቆየውና አሁንም መቀጠሉ የማይቀረው ህዝባዊ አመጽ መሰረቱ ምንጩ ሰፊው ጭቁን ህዝብ እንጂ ከወያኔ ጋር ሊላላሱ ሊሞዳመዱ ዝግጁ ሆነው የከረሙና አሁንም የሚቅበዘበዙ ማፈሪያ የህብረተሰቡ ክፍሎች አይደሉም። የአባት ቤት ሲዘረፍ አብረህ ዝረፍን የተቀበለው ክፍልና አገር ወዳዱ ሰፊ ህዝብ የተቃረኑ ናቸው። ለሚሰጠው መፍትሄ መፈተኛው የህዝብ መሰረታዊ ጥያቄ ነው። ህዝብ ምን ጠየቀ? ምን መፈክር አነገበ? ብለን ማወቅ አለብን። ፍየል ወዲህ ቅዝምዝም ወዲያ ከመሆን አልፎ ጠላት ላልተጠየቀ ምላሽ ሰጠው በሚል አደናግሮ ግፈኛ አገዛዙን ዕድሜ እንዳይሰጥ ጭቆናውን እንዳይቀጥልብን ማለት ነው። ጆሮ እየበላ ሆድ ጦም የሚያድርበት ሁኔታ ከሰለቸን ጊዜ አልፏል። ዲስኩር በደርግም የሰለቸን ነው። ህዝብ ሊሰማ የሚፈልገውን ተናግሮ በገቢር ግን ባዶ መሆን ብልህ ወይም ህዝባዊ መሪ የሚያሰኝ አይደለም። ኢትዮጵያ አገሬ ብሎ ዘፋኙ ለአገሩ ግን ቅንጣትም በገቢር የማይሰለፈው በአገራችን በስቶ ሲያቸከን ከርሟል። ራስን በሰንደቅ ዓላማ መጠቅለልና እውነትም አገር ወዳድ ታጋይ መሆን ለየቅል ናቸው። ለአገሩ ምን ሠራ? ምን አደረገ? ለወገኑ ታዳጊ ሆኖ ተገኘ ወይስ አልተገኘም? መሠረታዊው ጥያቄ ይህን ይመስላል እንጂ በዘመናችንማ አስመሳዩ ፈልቷል። ቃልም ሚዛን አልባ ሆኗል። መሥዋዕትነትም ተፈርቷል። በሩቁ ለሚታገለው ማጨብጨብ ሳይሆን ከጎኑ በትግል ተገኝቶ መከራውን መጋራት ነው የሚፈለገው። ህዝብ የጠየቀው የወያኔን መወገድ ነው። ስርዓቱ ያብቃል እንጂ ኃይለ ማርያምን በሌላ ተኩልን አላለም። የወያኔ ስልጣን ይወገድ፣ ይድቀቅ፣ ይውደም አለ እንጂ ወያኔ አንዱን ሎሌውን በሌላ ይቀይር ሲል ደሙን አላፈሰሰም። ስለዚህ ወያኔ አሁንም የህዝብ ጥያቄን ረግጦና አስወግዶ የራሱን ዳንኪራ ይዟል እንጂ ሌላ እያደረገ አለመሆኑ ጋድ ሆኗል። ይህ ሐቅ ሆኖ ባለበት ጅብጅብነቱን ባልተወበት ከወያኔ ለመሞዳሞድ ሆነ ድጋፍ ለወያኔ መስጠት ደፋቀናውን ምን አመጣው? ጠላት ምን ቢለማመጡት ወዳጅ አይሆንም። ጸረ ወያኔ አመጻችን ተፋፍሞ ይቀጥል። የወያኔን ቡችሎች ከህዝብ ጎራ እናርቃቸው። ድል ለኢትዮጵያ ህዝብ።
ይወቱ ይሸልሙ በደሙ ላሳብስ በደሙ ላኖር ሰንደቅ ዓላማች ኑሪ እየመሰከርሽ ኑሪ እየተናገርሽ
Thank you. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
قص 43 قطر 4 مغاويت ميازيا 2010 عمت مهرات حزباوي تغلنا يشغغر طياقي كالفوت تقي تمتات وديخ زرنياوننا امبغننون يويان يغزاز لماسوكت برتو مسواتن ياسكفله حزباوي امس تقايدوال በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ ባንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። ባዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ የተሟላ ዴሞክራሲ እንደሚኖር ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማቆላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዴሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብራ እግር ፈረስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ሕዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከፍተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትላንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። የጥጋቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ህዝብ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ፣ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ፣ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትንና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን፣ ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በምክክርና በድርድር እንዲሁም በህዝበ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን፣ የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከ2-4 ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን፣ የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግሥት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን፣ ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግሥት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም የአባና ሰፊው ህዝብ ተቃውሞ ቢያሰሙም ኢሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ድርገት ወደ ኢሰፓኮ ከዚያም ወደ ኢሰፋ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር ያገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቀው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ
ህዝብ። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ።
አድማጮቻችን ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ ክፍል 3 በማስከተል እናሰማለን።
አያቶ አያሌው አሁን እንግዲህ ወደ ያለንበት አካባቢ እንምጣ። ወደ ማለትም ወደ አሁን ያለንበት አንገብጋቢ ኢትዮጵያ ተጨባጭ ሁኔታ ያው በስፋት አቶ አያሌው ገልጸዋል። የስለላ መዋቅሩ ምን ያህል በዘር እንደተዋቀረ ያው እንግዲህ የወያኔ አርነት ትግራይም ላለፉት 27 አመታት በስልጣን ካቆዩት አንዱ የደንነቱ ነው። እዛ ውስጥም የነሱ ተወላጅ ባትሆኑም በሙያ ገብታችሁ በመሰልጠን ካያችሁት በኋላ እንግዲህ ወደዚህ ለመምጣት ይችላል ማለት ነው። እና በተለያየም ሚዲያ አዳምጠናል። አሁን ወደ ተጨባጭ ሁኔታ እንመልከት። እንግዲህ ባለፉት 27 አመታት ወያኔ የኢትዮጵያን ህዝብ ያደረሰበትን አካላዊና ህልናዊ ቁርጠት ፍልጠት በዛው በተጨባጭ ያየው ነው። እና የተለያዩ እንቅስቃሴዎች ተካሂዷል። በተለይ ደግሞ በስመ ምርጫ ለአምስት ጊዜ ብሔራዊ ምርጫ ለአምስት ጊዜ ተካሄደበት ሁኔታ ያለ እሱም ብሔራዊ ምርጫ ሳይሆን ልቅጫ እየተባለ በሁሉ ይጠራል። ራሳቸው ባዘጋጁት መድረክ ባሸናፊነት እየተወጡትና እየተቀለሉት ይገኛልና አሁን ባለፉት አመታት ማለትም ወደዚህ ወደ ተጨባጭ ሁኔታ ስንሄድ በሀገራችን የተለያዩ ክፍሎች የተካሄዱትን ህዝባዊ እንቅስቃሴዎች አመጹን የወያኔ አገዛዝን እንዴት እንዳደናበረ እንዳስተናገደ ተመልክተናል ሁላችንም። እና ህዝባዊ ትግሉም ደግሞ በገዢው ክፍል ላይ መካከል ክፍፍልን ፈጥሯል። ለረጅም ቀናት በግምገማም እንዲቀመጡ የተወሰኑ ስረኞችን በግድ እንዲፈቱ እስከ ጠቅላይ ሚኒስትር ብሎ የሾሙትን ኃይለማርያም ደሳለኝ አውጥተው በራሱ ፍቃድ ተብሎ ይነገራል እንጂ ያው አውርደውት አሁንም አዲስ የኢትዮጵያ ጠቅላይ ሚኒስትር ተመረጠ ሳይሆን ራሱ አዲስ ወያኔ ሰው አስቀምጠውን ይላል። ባለፉት 27 አመት ከልጅነቱ ጀምሮ አብራቸው የነበረውን ሰውዬ ዶክተር አብይ ወይ ኮሎኔል አብይን አስቀምጧል። እንግዲህ ይሄ ያለ ነገር ነው። ኢትዮጵያ ተመረጠ ወይም ደግሞ ሳይሆን ወያኔው ሾመ ነው። ለራሱ ምክንያት ነው። እንግዲህ የራስ እይታ ሊሆን ይችላል። ይሄ ሳይሆን የሚያስደንቀው በዚህ አይነት እንደ አዲስ ነገር ወያኔን ሳይሆን ወያኔን እቃወማለሁ የሚለው ክፍል መልካም አጋጣሚ ተፈጥሮልናል። ሰላማዊ የስልጣን ሽግግር ነጮቹም ሲያራግቡ ነበር። ኢትዮጵያ ውስጥ እንደዚህ ሰላማዊ የስልጣን ሽግግር ተካሂዶ አያውቅም የሚሉት ነገር አለ። ኃይለማርያምና አብይን በመመልከት ነው። እሱ ሳይሆን የሚያሳዝነው የተቃዋሚ ፖለቲካ ድርጅት ወይም ደግሞ የነጻነት ፈላጊውም ቢሆን ይሄንን ነገር እንደ ትልቅ ድል ቆጥሮ የተዘናጋበት ሁኔታ ያለ። ለመሆኑ የገዢው ክፍል አዲስ ጠቅላይ ሚኒስትር ስለመረጠ የሽግግር ነው ወይ ባንታ መለካከት? ወይስ ደግሞ ጠቅላይ ሚኒስትሩ ህዝቡ የጠየቀውን መሰረታዊ ለውጥ ያመጣል ብለ ተገምታለን? ያው የወያኔን ባህሪ ጠንቅቀ ስለምታቅ ማለት ነው ከአብዛኛው ሰው የበለጠ።
ኦኬ ሰላማዊ ሽግግር የስልጣን ሽግግር የሚለው ድራማ ነው። የወያኔ ቃል ነው ይሄ። በመሰረቱ የህዝቡም ሊሆን አይገባውም። የወያኔና ወይ ጫይሎ እንዲሁም በፈቃድ ሰማራቸው ሰዎች አባባል ነው። ሰላማዊ ሽግግር ችግሩ ካለመሆኑ በሚገባ ይታወቃል። ኃይለማርያም በዚህ መልኩ ነው የመጣው። ከአምስት ዓመት በኋላ አሁንም ወይም ከሶስት ዓመት በኋላ ሲበዛም ሌላም ይመጣል። ስለዚህ ሰላማዊ ነው እያለ ይቀጥላል ማለት ነው። በአጠቃላይ ስለሱ ዝርዝር ትንታኔ ወደፊት ይሰጥበታል። ግን ህዝባዊ አመፁን በተመለከተ ህዝባዊ አመፁ አሁን ላለፉት 3-4 ዓመታት ወይም 5 ዓመት ብቻ የተከናወነ አለመሆኑን ከመነሻው ማስቀመጥና ማየት ተገቢ ነው። የአብዛኛው ሰው ስሜት በተለይ ደግሞ የሚገኘው ዲያስፖራ ያነቃነቀውና አንድ አድርጎ ስለ ነጻነቱ ያገባባው ወደ አንድነት የሚያመጣው በእርግጥም ተስፋ ሰጪ ሆኖ የተገኘው ይሄ ሊሆን ይችላል። ምክንያት ያለፉት እንቅስቃሴዎችና አመጾች በአገር ቤት ተከናውኑ በአገር ቤት ተቋጭተው በአገር ተፈጥሮን ብራው ሳይደርስበት በሚኒስትር የተከናወኑና የጠፉ ነበሩ። ይህንን የሚያውቃቸው የፖለቲካ ባለስልጣኑ የመረጃ ተቋማቱና በአገር ውስጥ ክተትን የሚያደርግ ይህ የፖለቲካና የተዳበሰ ሰው ብቻ ነው መሆኑን ይችላል። እርግጥ ነው ያን ጊዜም የተለያዩ ሰዎች በውጭ ሆነው በርካታውን ነገር ነው የሚከታተሉ። ባልተናነሰ መልኩ መረጃ የሚያገኙ ሰዎች አይሮች ሚዲያዎችና አካሎች እንዳሉ ይታወቃል። በአብዛኛው ግን አብዛኛው ተንበብ ይባል ደረጃ ያ ተናመጾች ከዘነዛኝ ጫጓቸዋል ማለት ወደ ውጭ አልደረሱለትም ያ ደሞ ምክንያት አለው ያ ማህበራዊ ሚዲያው ያልዳበረበት እና ያልደገበት ጊዜ ስለነበረ ባዘሩስ ያለውና የውጭ አመስ ትስስር ስላልተፈጠረ ሰፊ የሚዲያ ስርጭት ስላልተከናወነ የህብረተሰብ ጥምረት እና የአገሩን ሁኔታ በቅርበት ለመከታተል እድሉ ስላልተሰጠ የተለያዩ ሁኔታዎች ተጽዕኖ አሳድረውበታል ማለት ይቻላል። ለምሳሌ ማየት እንችላለን። አንደኛው አመት ከምርጫ 97 በፊት የነበረው ነው። ከምርጫ 97 በፊት ከ1983 እስከ 96 ዓመተ ምህረት ድረስ የነበረ ማለት ነው። ይሄ ለዛ ላለፉት 13 እና 14 አመታት የነበሩት አመጾች ለምን ይገለጻሉ? በተለያዩ ሀገሪቱ ክፍሎች እነዚህ አመጾች ተከስተዋል። ለምሳሌ በአማራ ክልል የነበሩ የትጥቅ እንቅስቃሴዎችን ከግምት ውስጥ እናስገባለን። በአማራ ክልል ውስጥ የነበሩ የትጥቅ እንቅስቃሴዎች በቀድሞ ሰራዊት አባላት የነበሩና የሸፈቱ ወይም የከፈን ህዝባዊ ግንባር አባላት በየሃፓ ከቋራ ከተበተነ በኋላ ተመልሰው ሰላማዊ ኑሮ መኖር የማይፈልጉ ጽኑ የሃፓ አባላትና አማራሮች ራሳቸው በሚፈጥሯቸው ቡድኖች ይደረጉ የነበሩ የትጥቅ እንቅስቃሴዎች የወልቃይትና የአርማጭሆ የነጻነት ፈላጊ የጉበዝ አለቆች ሽፍቶችና ተቃዋሚዎች ለምሳሌ እንደነ ሰፊው እንደነ ታያቸው እንደነ አማራ ኮኩ ለምሳሌ ልጁ አባቱን አስገድሎ በመሸፈቱ የሰው ልጁ አባቱን አስገድሎ የጎንደር ከፈተን ይባባ ሆኖ የጌትነት አባት ይሄን ባለፈው በተለያዩ ሚዲያዎች ገልጫዋለሁ። ለምሳሌ ሌላቸው ለምሳሌ እኔ ጎንደር ዞርኩበት ይሄ እንደ አይነት ሽፍትነት በሰሜን ጎንደር 87 የሚሆኑ የሽፍታ መሪዎች ነበሩ። እያንዳንዱ ተቃዋሚ ወይም ሽፍታ የምንለው በዛ በአካባቢው አባባል ከሁለት ይሰዋል ታጠቅሊ ይሰዋል በስሩ የሚያንቀሳቀስ ማለት ነው። ከ1983 ወያኔ ከተቆጣጠረበት ጊዜ ጀምሮ እስከ 1996 የኢትዮጵያ ቆጣጣ ማለት ነው። ይህ እንቅስቃሴ ነበረ። በደቡብ ጎንደር እንደዚሁ በተመሳሳይ መልኩ ከ17 የሚበልጡ የሽፍታ መሪዎች በስራቸው በአስሮችና በመቶች ሰሜን ሸዋ እናስማረ ዳኛን የመሰሉ ጀግኖች የቀድሞ ሰራዊት አባላትን ይዘው የተወሰኑ የሸፈቱ ሰዎችን አስከትለው አርባ ጎጉ ጨፈጨፍ የነበረውን አማራ ያዳኑና መከላከል የቻሉ ጀግኖች ናቸው። አፋር አካባቢ የነበረውን የወያኔ እንቅስቃሴ አስቆመው የነበሩ ናቸው። አስማረ ዳኛን እንዲገደል ያደረገው ወያኔ ሌላውም ኃይል ስላልቻለ በራሱ በወንድሙ ነው ያስገደለው። ያ ወንድሙ ናዝሬት ንግድ ባንክ የጥበቃ ኃላፊ ነው ያደረጉት ሽልማታቸው። ሰሜን ወሎ ውስጥ፣ ደቡብ ወሎ ውስጥ፣ ጎጃም ውስጥ እጅግ የከፋ ጠንካራ የሆነ የሽፍትነት እንቅስቃሴ ነበር። ስለዚህ ይህ እንቅስቃሴ ለምንድን ነው ግምት የማይሰጠው? እርግጥ ነው እንቅስቃሴ አለማቀጥ አልነበረውም፣ ግንኙነት አልነበረውም። የፌስቡክ ትስስር፣ የዩቱብ ትስስር፣ ማህበራዊ ሚዲያ ባጠቃላይ ያልዳበረበት እና ግንኙነት ያልተፈጠረበት ሁኔታ ስለነበረ እነዚያ ጀግኖች ዛሬ ከነዚያ ጀግኖች ግማሾች እንኳን መነሳት ቢችሉ በእርግጥ ህዝቡን ያነቃንቁታል። በእርግጥ ወያኔን ራስ ምታት ከመሆን ማልፈው ከስር መሰረቱ መንገለጭ ሊሆን ነበር። እነዚያን ጀግኖች አጥተን እኮ ነው ዛሬ ሌላ ምርጫ ስለሌለ ተመተኮቁስ ባለ በጭሆነት እና ድንጋይ በመደርደር ወያኔን በመቃወም እናያው ታይ ይጥልልች። እርግጥ ነው የወሎ ህዝብ ተገቢር ምርጫ ወስዷል። የቆቦ ህዝብ፣ የወልዲያ ህዝብ፣ የጎንደር ህዝብ፣ የባህር ዳር ህዝብ፣ የዳንግላ ህዝብ፣ የደብረ ማርቆስ ህዝብ፣ የአዴት ህዝብ በርካታዎቹ ምርጫ ወስዷል። ሰሜን ሸዋ ግን እሱን የመሰለ በትጥቅ የታገዘ እርምጃ ሊወስድ የሚችል ሌላን ያግዘው የሚችል ኃይል ወይም መሪ ድርጅት ወይም ደግሞ የዚያን ህዝብ እንቅስቃሴ ተረድቶት ከጎኑ የሚሰለፍ ባለመኖሩ ምክንያት የፖለቲካ ሽቀጥ ከማተፍ ባሻገር የተደረገ ድጋፍ ባለመኖሩ ምክንያት የህዝቡ ትግል ተመልሶ አፈር በልቷል። ስለዚህ እነዚህ ነገሮች ዋጋ የሚሰጣቸው ናቸው። እነዚህ ነገሮች እየተንከባለሉ መጥተው ነው ለአሁን አመጽ የመጣው ለፈልገ ነው። እነዚህ የአማራ ክልል እንቅስቃሴዎች ወታደራዊ እንቅስቃሴዎች የትጥቅ እንቅስቃሴዎች እንዲጠፉ ከ1985 ጀምሮ እስከ 1995 ድረስ የክልል ፈጥኖ ደራሽ ፖሊስ በሚል በኦሮሚያና በአማራ ክልል በሶማሊያ ክልል ተቋቋመ። እንዲሁም በቤንሻንጉል ክልል የክልል ሽፍቶችን ለማጥፋት ነው። ራሱን በራሱ ተጠፋፋ ነው። የአማራ ክልል ፈጥኖ ደራሽ አማራ ብቻ ነው መሆን ያለበት፣ ሌላ ሰው አይጨመርም። የኦሮሞ እንዴት ነው ተጠፋው? ወግነን መፍጀት አለበት ተውለት ነው ተጋዘት ሰው ይሄ ነው የተሰራው። ሌላው በኦሮሚያ ክልል የተማሪዎችና መምህራን ንቅናቄም አለ። እንደ ኢትዮጵያ ቆና እስከ 94 እስከ 97 የኦሮሚያ ክልል የተማሪዎች እንቅስቃሴ አንድም የከተሞች መስፋፋት ያሳደረው የአርሶ አደሮች ተጽዕኖ ነው። በሁለቱም የአርሶ አደሮች መሬት ያለ በቂ ክፍያ እየተነጠቁ ለአበባ እርሻና ለተለያዩ ሁኔታዎች እየተሰጡ ከአበባ እርሻና ከሌሎች እርሻዎች ጋር ተዛምዶ የሚረጩ ኬሚካሎች በአካባቢው ያለውን የከብትና የተደረገ አመት ነው። ይህንን ደግሞ ኦሮሚያ ውስጥ ሆኜ ነው ያየሁት። የምስራቅ ኦሮሚያ ኃላፊ ነበርኩኝ፣ የደህንነቱ ኃላፊ ናዝሬት ሆኜ ማለት ነው። በ1996 በነገራችን ላይ ናዝሬት ከተማ የኦሮሚያ ዋና ከተማ ሆናለች ብሎ መለስ ዜናዊ አውጆ በዚያው መሰረት አዲስ አበባ የሚገኘው የኦሮሚያ ቢሮ በክልል ደረጃ ያሉ ማለት ነው ቢሮ ኃላፊዎችና ሰራተኞች ወደ ናዝሬት የመጡበት በርካታ ቢሮ ሰሩበት ነገር እንደነበር አስታውሳለሁ። 97 ዓመት ሲመጣው ነው የመለሳቸው። በቃ ተመለሱ፣ እናንተ ትሻሉኛላችሁ፣ አማራ ደግሞ እናንተን ከተከተለ ያጠፋኛል። እስስት የሆነ መንግስት ነው። ሌላ መንግስት ቢሆን የተናገረውን በአንድ ዓመት አይቀይርም። ያው ሲንገዛገዝ ይወድቅ ነበረ። ስለዚህ ግቡን መጥቶለታል። በዛን ጊዜ የምስራቅ ሸዋ ዞን የዞን መምሪያ የጽህፈት ቤት እቃዎች ሰራተኞች ኃላፊዎች ደግሞ ወደ ዝዋይ እንዲሄዱ ተደረገ። ለክልሉ ሲለቁ የተሰባበረው የቢሮ እቃ፣ የወደመ ንብረት፣ የማጓጓዣ ወጪ፣ የሰራተኛ አበል፣ ቤቱን ነቅሎ የሄደው ሰራተኛ፣ እነዚህ ሁሉ የኦሮሚያ ክልል መነቀል፣ የምስራቅ ሸዋ ዞን መነቀል ወደ ዝዋይ መሄድ፣ የመሬት ነጠቃው የትግራይ ሰዎች መሬት እየወሰዱ ከህንድ ባለሀብቶች፣ ከአረቦች፣ ከሌሎች ከቻይናዎች ጋር እየተሞዳሞዱ የሚያደርጓቸው ዘረፋዎች ራሳቸው መሬቱ በራሱ ደግሞ ብር ሆኗል ኢትዮጵያ ውስጥ አሁን። እና መሬቱን እየሸጡ አንድ መሬት ወያኔ ከገባበት ጊዜ ጀምሮ አንድ መሬት እስከ 200 ጊዜ ተሽጧል አንድ መሬት።
አድማጮቻችን ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ ክፍል አራት በሰኞ ምሽት ፕሮግራማችን ይዘን እንቀርባለን።
ይወቱ ይሸልሙ በደሙላ ኖሬ ሰንደካማች ኑሪዬ መሰከሽ ኑሪዬ ተናገሽ ሳትም ይዝናናሉ